ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስለ ቀጣዩ የጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅ መጽደቅ ላይ ምሁራን ምን ይላሉ?
ስለዚህ ኢህአዴግ የመጀመሪያ ጊዜ በሕይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ውስጥ ያለ ነው።
አጠቃላይ ሊፈጥር ከሚችለው መስቀለኛ መንገድ ላይ ያለው ወደ ውድቀትም ወደ እድገትም ሊሄድ የምንችልበት መስቀለኛ መንገድ ላይ ስለሆንን ቀጥሎ የሚመረጠው ጠቅላይ ሚኒስትር ለኢትዮጵያኖችም ሆን ለዓለም አቀፉ ማህበረሰብ ትልቅ ግምት ሰጠዋል ብዬ አስባለሁ።
የቀደሙት የአዲስ አበባ ዩኒቨርሲቲው አቶ ሙሉጌታ አረጋዊ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ኢትዮጵያ ታላቁን የአባይ ግድብ መገንባት ከጀመረች 5 ዓመታት አለፉ። የአባይ ወንዝ ተፋሰስ ግርጌ ሀገሮች ግብጽና ሱዳን ግን ግድቡ በእርሻና በኢንዱስትሪ ላይ ሊኖረው የሚችለው አንድምታ ያሳስባቸዋል ይላል የዜና መጽሔት የትንታኔ ዘገባ።
የኦሮሚያ ገዢ ፓርቲ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውን፣ በቅርቡ እየታዩ ያሉ ሌሎች ለውጦች ከሁለቱ ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው ይላል አዲስ አበባ ላይ ከሁለቱ መሪዎች ጋር የተካሄደ ቃለ ምልልስ። ኢትዮጵያውያን በአሜሪካና ሴቶችና ቤተሰብም ከልዩ ልዩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ የካቲት 21 2010 ዓ ም አስተናጋጆቻችሁ ቆንጅታዬና
አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሳችን ኦድኩ አይደን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ኡኬ ከተማ ውስጥ ትናንትናና ዛሬ በተፈጠረ ችግር የፌዴራል ፖሊስ 6 ሰዎችን በጥይት አቁስሎ የአንድ ሰው ሕይወት መጥፋቱን የከተማዋ ከንቲባ አቶ ተስፋዬ ደበለው ገልጸዋል። ከኦሮምኛ ቋንቋ አገልግሎት ጃለኔ ገመዳ አጠር ያለ ዘገባ አሰናድታለች። ሶሎሞን ክፍሌ ያቀርበዋል።
የኡኬ ከተማ ከንቲባ አቶ ተስፋዬ ደበሎ የግጭቱን መንስኤ ያብራራሉ። ባለፈው ቅዳሜ ከእስር የተለቀቁ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ነቀምቴ ከተማ እንዳይገቡ መከልከላቸው ነው ለግጭቱ አንዱ መንስኤ የሆነው። ነዋሪዎች የፌዴራሉ ፖሊስ ከኡኬ ከተማ ይውጣ ማለታቸውም ሁኔታው እንዲባባስ ምክንያት ሆኗል ነበር ያሉት የከተማው ከንቲባ። ትላንት ከቆሰሉት ሰዎች መካከል 3ቱ ወደ ነቀምቴ ሆስፒታል ለተሻለ ሕክምና የተላኩ መሆናቸውን፣ ዛሬ የቆሰሉት ሌሎች 3 ደግሞ እዚያው ኡኬ ከተማ የመጀመሪያ እርዳታ እንደተደረገላቸውም ተናግረዋል። ዛሬ ማምሻውን የሀገር መከላከያ ሰራዊት ኡኬ ከተማ መግባቱንም ከንቲባው ጨምረው አስረድተዋል። አንድ የከተማዋ ነዋሪ ወጣት ለቪኦኤ እንደገለጸው ደግሞ ትላንትናና ዛሬ ትምህርት ቤቶችም ሆኑ የመንግሥት መሥሪያ ቤቶች ዝግ ናቸው። መንገዶች በመዘጋታቸውም ወደ ከተማይቱ የሚገቡም ሆነ የሚወጡ ተሽከርካሪዎች አይታዩም።
ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት 2 የአልሻባብ ተዋጊዎች መገደላቸውንና 1 ሌላ መቁሰሉን የዩናይት ስቴትሱ የአፍሪካ እዝ አፍሪኮም አስታወቀ። ጥቃቱ የተካሄደው ጃሊብ የምትባል የመካከለኛው ጁባ ክፍለ ግዛት ከተማ ውስጥ መሆኑንም አፍሪኮን ጨምሮ ገልጠዋል። ይህን የዩናይት ስቴትስ ኃይሎች ሶማሊያ ውስጥ በዚህ የአውሮፓውያን ዓመት ያካሄዱት 4ኛ የአየር ጥቃት መሆኑ ነው። ይህ በእንዲህ እንዳለ ባለፈው እሁድ ማታ ጋሮዌ ከተማ ውስጥ 10 የአልሻባብ ታጣቂዎች ከተማ ውስጥ ካለ የተሃድሶ ማዕከል ማምለጣቸውን የጸጥታ ባለስልጣናት አመልክተዋል።
በሌላ ዜና የሶማሊያ ዜና የአልሸባብ ታጣቂዎች በመንግስት ቁጥጥር ስር ወደሚገኘው ባኩል ክፍለ ግዛት እቃ ጭነው ሲያጓጉዙ ያገኘናቸው ያሏቸውን 9 አህዮች በጥይት መትተው መግደላቸው ተዘግቧል። ታጣቂዎቹ አህዮቹን ከዋጅድ ከተማ 15 ኪሎ ሜትር ርቀት ላይ ባለ መንደር ከነጭነታቸው አግኝተው እንደገደሏቸው የጸጥታ ምንጮች ለቪኦኤ የሶማሊኛ አገልግሎት ገልጸዋል። አህዮቹን ይነዱ የነበሩትን ሁለት ሰዎች ጠልፈው ወስደዋቸዋል። ምን እንደገቡ አናውቅም ነው ያሉት ባለስልጣናቱ። አህዮቹ ስኳር፣ ዱቄትና ሩዝ የጫኑ እንደነበሩ የተናገሩ ነዋሪዎች ታጣቂዎቹ ጭነቱን በእሳት አጋይተውታል ብለዋል።
የደቡብ አፍሪካ ፓርላማ መሬት ካለ ካሳ መውረስ በሚያስችል መልኩ የረቀቀ የሕግ ማሻሻያ አጸደቀ። እርምጃው የሚበዛው የእርሻ መሬት አሁንም በህዳጣን ነጮች እጅ በሚገኝባት አገር ይህ የፓርላማው የወሰደው እርምጃ ከባድ ጉዳይ መሆኑ የሚታወቅ ነው ብሏል። ሆኖም የዚህ የህገ መንግስት ማሻሻያ እርምጃ ዋናው አስተባባሪ በማሻሻያው ሳቢያ የሚመጣ ከባድ እርምጃ እንደሌለ ለመግለጽ ህዝቡን ሊያረጋጉ ሞክረዋል። አክራሪ የሆነው የምጣኔ ሀብት ነጻነት ተዋጊዎች ፓርቲ መሪው ጁልየስ ማሌማ ቤቱን ወይም ፋብሪካውን ወይም ኢንዱስትሪውን ማንም አይነጠቅም፣ የመሬት ባለቤትነት ይቀርና በሊዝም ይከራያል፣ ይሄ ደግሞ በህገ መንግስታዊ ግምገማው ሂደት የሚወሰን ይሆናል ነው ያሉት። ይህ የፓርላማው እርምጃ በደቡብ አፍሪካ እንደ ጎረቤቷ ዚምባብዌ ያደርጋታል የሚል ስጋት አሳድረዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከስምንት ወራት በኋላ በመጪው ጥቅምት መጨረሻ በሚካሄደው ፌዴራልና የአካባቢ እንደራሴዎች ምርጫ ውስጥ ሩሲያ እጇን እንዳታስገባ ለመከላከል የሚያስችል የተለየ መመሪያ ከፕሬዝደንት ዶናልድ ትራምፕ እንዳልደረሳቸው አንድ ከፍተኛ የመረጃ ጉዳዮች ባለስልጣን አስታወቁ። ባለፈው ምርጫ ውስጥም ሚስተር ትራምፕን ድል ለማቀዳጀት በሚረዳ ሁኔታ ሞስኮ ጣልቃ ገብታለች ተብላ በዋሽንግተን ባለስልጣናትና ባለሙያዎች በስፋት እየተከሰሰች ነው። ማይክል ብራውን ያጠናቀረው ዘገባ አለ፣ ሶሎሞን አባተ ይዞታል።
አድሚራል ማይክ ሮጀርስ የዩናይትድ ስቴትስ የኢንተርኔት ጉዳዮች እዝ ዳይሬክተር እንዲሁም የብሔራዊው የጸጥታ ኤጀንሲ ዳይሬክተር ናቸው። የመካከለኛ ዘመን እየተባለ የሚጠራው ፕሬዚደንታዊ ምርጫ በተካሄደ በሁለት ዓመቱ የሚካሄደው ምርጫ መጪው ሂደት ከመጀመሩ በፊት ጉዳዩን እንዲከታተሉ የተሰጣቸው አንዳችም ተጨማሪ ኃላፊነትና ሥልጣን አለመኖሩን አድሚራል ሮጀርስ ለሕግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ አመልክተዋል።
If we don't change the dynamic here, this is going to continue, and 2016 won't be viewed as something isolated.
የነገሮችን አካሄድ አሁን ካልቀየርን ሁኔታው ይቀጥልና የ2016ቱ አጋጣሚ ብቸኛ አጋጣሚ መሆኑ ይቀራል። እናም የተለመደና ተደጋጋሚ ይሆናል። ስለዚህም ሁላችንም ፊት የተደቀነው ፈተና የሚሆነው በዲፕሎማሲው፣ በኢኮኖሚውና በኢንተርኔቱም መስክ ምን አይነት መሳሪያና ዘዴዎች አሉን የሚል ይሆናል። በእርግጥ በእጃችን ያሉ ነገሮች አሉ። ምንም እየተሰራ አይደለም ማለትም አልፈልግም፣ በቂ አይደለም ነው እያልኩ ያለሁት።
የሩሲያው ጠቅላይ ሚኒስትር ቭላዲሚር ፑቲን በአሜሪካው ምርጫ ውስጥ ጣልቃ በመግባታቸው ምክንያት የሚከፍሉት ዋጋ ከቁም ነገር የሚጣፍ አይደለም የሚል ድምዳሜ ላይ ደርሰዋል ብለው እንደሚያምኑ አድሚራል ሮጀርስ ተናግረዋል። ከጥቂት ሰዓታት በኋላ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ጋዜጣዊ መግለጫ ሲሰጡ አድሚራሉ ስለሚሉት ተጨማሪ ኃላፊነትና ሥልጣን የሚያውቁት ነገር እንደሌለ አመልክተው የትራምፕ አስተዳደር ግን የሩሲያን ጣልቃ ገብነት ለመቆጣጠር የሚቻልባቸውን መላዎች ሁሉ እየፈለገ ነው ብለዋል።
በዩናይት ስቴትስ ታሪክ ከምንጊዜውም ቁጥሩ የበዛ ሕይወት በጥይት የጠፋበት የፍሎሪዳው ትምህርት ቤት ከጥቃቱ የተረፉት ተማሪዎች ዛሬ ወደ ትምህርት ገበታቸው መመለስ ይዘዋል። የፌዴራሉ መንግስትና የክፍላተ አገራቱ ባለስልጣናት በበኩላቸው ወጣቶችን ደህንነታቸው ሊጠበቅላቸው በሚገባባቸው ትምህርት ቤቶች ሕይወታቸውን እንዳያጡ ለመከላከል ምን ማድረግ ይገባል በሚለው ጉዳይ ክርክራቸውን ቀጥለዋል። ከሁለት ሳምንታት በፊት በአንድ ታጣቂ ጥይት 17 ተማሪዎች የተገደሉበት የፍሎሪዳው ማርጀሪ ስቶንማን ዳግላስ ሁለተኛ ደረጃ ትምህርት ቤት እስካሁን ተዘግቶ ቆይቷል። በዚያ ትምህርት ቤት የደረሰው ፍጅት በአገሪቱ ረጅም ታሪክ ያለውን የመሳሪያ ባለቤትነትና ተያያዥ ጉዳይ ክርክር አቀጣጥሎታል።
በመጨረሻም ሶሪያዋ ምስራቅ ጉታ ከተማ አካባቢ የሚንቀሳቀሱት አማጽያን እርዳታ እንዳይገባ ነዋሪዎችም እንዳይወጡ እያደረጉ ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ተናገሩ። ሩሲያ ለሰብአዊ እርዳታ ስራዎች ብለን ነው ብላ በየቀኑ ውጊያውን ለተወሰነ ጊዜ አቁሜያለሁ ማለቷ ይታወቃል። ሩሲያ በየቀኑ ለአምስት ሰዓት ያህል ተኩስ ለማቆም ያቀደችው ነዋሪዎቹ ላለፉት 5 ዓመታት በመንግስት ወገንተኛ ኃይሎች ከተከበበውና በአማጽያኑ እጅ ባለው አካባቢ መውጣት እንዲችሉ ወይም እርዳታ እንዲገባላቸው እድል ለመስጠት ነው። በአካባቢው ዛሬም ተኩስ መካሄዱን ዘገባዎች አመልክተዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው የዛሬ ረቡዕ የካቲት 21 2010 ዓመተ ምህረት ፕሮግራማችን በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ከዚያ አስቀድመን ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማችሁ።
እርስ በርሳቸው በአማርኛ ሲያወሩ አለቃቸው እዚህ አማርኛ መነጋገር አትችሉም ብሎ እንዳይግባቡ እንዳያወሩ የመከልከል ነገር ነበረ። ይሄ ዳግመኛ በዛ አካባቢ እንዳይደረግ ዩኔኑ ተታግሎ ያመጣው አንዱ ውጤት ነው።
የአፍሪቃ ማህበረሰቦች በጋራ የማህበረሰብ አደራጅ የተባለው ቡድን ቀሲስ ዋለልኝ ደስታ ናቸው። ከዋሽንግተን ዲሲ ወጣ ብለው በሚገኙት የሬጋንና ዳላስ አውሮፕላን ማረፊያዎች የሚሰሩ ኢትዮጵያውያን በትግላቸው ካስገኟቸው ሁነኛ ውጤቶች አንዱ ነው ይላል የምሽቱ ኢትዮጵያውያን በአሜሪካ። ዝርዝሩን ሁለተኛው አጋማሽ ይዘናል። አድማጮች፣ ለምሽቱ አብይ ርዕስ የተሰናዳውን ቆየት ብለን እናቀርባለን። አሁን ወደ ዜና መጽሔቱ ተከታይ ርዕስ።
ኢትዮጵያ ታላቁን የህዳሴ ግድብ መገንባት ከጀመረች 5 ዓመታት አልፈዋል። የአባይ ወንዝ ተፋሰስ ግርጌ ሀገሮች ግብጽና ሱዳን ግድቡ በእርሻና በኢንዱስትሪ ላይ ሊኖረው የሚችለው አንድምታ ያሳስባቸዋል ይላል የአሜሪካ ድምጽ ሬዲዮ ዘጋቢ ኤድዋርድ ኢሬኒያን ከካይሮ በላከው ዘገባ። በጉዳዩ ላይ መፍትሄ ለማግኘት እየተደራደሩ ቢሆንም እስካሁን ባለው ጊዜ ስምምነት ላይ እንዳልደረሱ ነው ኢሬኒያን በዘገባው የጠቀሰው። አዳነች ፍስሐዬ ታቀርበዋለች።
ኢትዮጵያ ከ5 ዓመታት በፊት የጀመረችው የህዳሴ ግድብ ግንባታ ሊጠናቀቅ ተቃርቧል። ግብጽ የግድቡ መገንባት የውሃ ድርሻዋን ሊቀንስ ይችላል የሚል ስጋት አላት። የግብጹ ፕሬዚደንት አብደል ፋታህ አልሲሲ ከብዙ ዓመታት በፊት ኢትዮጵያን በጎበኙበት ወቅት ስጋታቸውን ገልጸው ነበር።
እናንተ ከሚገነባው ግድብ ጋር ታድጋላችሁ። የግብጽ ህዝብ የሚኖረው ግን ከአባይ ወንዝ ከሚያገኘው ውሃ ብቻ መሆኑን አትዘንጉ።
ጋይ ጆቢንስ የተባለው የውሃ ጠቢብ የግብፅን ስጋት እረዳለሁ ይላሉ።
99% የግብፅ ውሃ የሚገኘው ከናይል ወንዝ ነው። ለእርሻ፣ ለኢንዱስትሪ፣ ለመጠጥ ውሃ የምትጠቀመው ከወንዙ ከሚገኘው ውሃ ነው። ለዚህ ነው የምታገኘውን የውሃ መጠን ሊቀንስ የሚችል ማንኛውም ነገር የሚያሳስባት።
ታላቁ የህዳሴ ግድብ ምን ያህል የግብፅን እርሻንና አጠቃላይ ህይወቷን ሊጎዳ እንደሚችል በእርግጠኛነት አይታወቅም። ይሁንና ግብፅ እንደ አውሮፓ አቆጣጠር በ1971 ዓ.ም በሶቪየት ህብረት እርዳታ አስዋን ግድቧን በገነባችበት ወቅት የናይል ወንዝ ፍሰት መሰናከሉ አልቀረም። አንዳንዶቹ የእርሻና የኢንዱስትሪ ብክለቶች እየጨመሩ ሲሄዱ የውሃው ጥራት ሊጎዳ ይችላል ይላሉ። ጆቢንስ ያብራራሉ።
ከናይል ወንዝ ወደ ግብፅ የሚወርደው የውሃ መጠን ከቀነሰ ብክለቱን አጣጥቦ ወደ ባህር የማፍሰሱ ብቃት ይቀንሳል።
ሦስቱ ሀገሮች ስምምነት ላይ ለመድረስ የሚያደርጉት ድርድር ቀጥሏል። የግብፅ የጉዳይ ሚኒስትር ሳሚ ሹክሪ ባለፈው ጥር ወር ላይ አዲስ አበባ በተደረገው የአፍሪካ ህብረት ጉባኤ ጎን ከኢትዮጵያና ከሱዳን ባለሥልጣኖች ጋር ተገናኝቶ ተነጋግረዋል። ዋናው ጥያቄ ኢትዮጵያ የግድቡን ውሃ የምትሞላበት ጊዜ በ12 ዓመታት ውስጥ ነው ወይስ በ3 ዓመታት የሚለው እንደሆነ ሂሻም ካስም የተባሉ ጋዜጠኛና አሳታሚ ገልጸዋል። ግድቡ ውሃ በሚሞላበት ጊዜ የግብጽ ውሃ መጠን መቀነሱ አይቀርም ይላሉ ካስም።
If no deal is reached over there, it could be catastrophic.
ስምምነት ላይ ካልደረሱ በስተቀር ትልቅ ችግር ያስከትላል። ምክንያቱም ብዙ የግብጽ የርሻ ቦታዎች በቂ ውሃ ሳያገኙ ቀርተው ድርቅ ይከተልና ትልቅ እንደምታ ይኖረዋል።
የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክ ኢትዮጵያ ውስጥ የሚሰራ ማንኛውንም ግድብ እደመስሳለሁ የሚል ዛቻ አሰምተው ነበር። ይሁንና ጦርነት ጥሩ አማራጭ አይደለም ይላሉ ሂሻም ካስም።
If there's a diplomatic failure and Egypt resorts to military force, it's going to be
ዲፕሎማሲያዊ ጥረት ሳይሳካ ቀርቶ ግብጽ ወታደራዊ ኃይል ወደ መጠቀም ብታመራ በግብጽ ታሪክ ውስጥ ትልቅ የዲፕሎማሲ ውድቀት ይሆናል። የግብጽን የመሳሪያ ማግኘት እድልንም ይጎዳል።
የግብጽ ፕሬዝዳንት አልሲሲ በበኩላቸው ቀውስ የለም፣ ዲፕሎማቶችም እየተናገሩ ናቸው ብለዋል።
አድማጮች የምሽቱ አብይ የተሰናዳ ነው እንደደረሰና ቀርባለን። አሁን ወደ ሁለተኛው የመጽሔት ትንታኔ ነው የምንሻገረው። ቻይና የፕሬዝዳንቱን ስልጣን ዘመን የሚወስነውን ገደብ ለመሻር መወሰኗ የቤጂንግ የውስጥ ጉዳይ ነው ስትል ዩናይትድ ስቴትስ አስታወቀች። ውሳኔዋ ግን የፕሬዝዳንቱን የእድሜ ልክ ፕሬዝዳንት የሚያደርግ ነው። ከቪኦኤ ዘጋቢ ቢል ጋሎ ያደረሰንን ዘገባ አዲሱ አበባ ያቀርበዋል።
ንጉሥ ሺ የሚለው ሐረግ ከቻይና ማኅበራዊ ድረገጽ ይነሳል። ቻይና የፕሬዝዳንቱን የሥልጣን ዘመን የሚወስነው ሕግ ለመሻር ያወጣቸው ቅድ ሺ ዢንፒንግን የዕድሜ ልክ መሪ ያደርጋቸዋል በሚል ስጋት ከፍተኛ ቁጣን ቀስቅሷል። ውሳኔው ባልተጠበቀ ሁኔታ ድንገት በመሰማቱ እርግጠኛ ስለ መሆኑም ሆነ ስለ ትክክለኝነቱ ሕዝብ ውስጥ ብዥታ ፈጥሯል። ሊረዳውም አልቻለም። የወቅቱ ፕሬዝደንታችን ሺ ጂንፒንግ ትክክለኛና ብልህ ሰው ናቸው ብሎ ሁሉም ከተስማማ እኔም የተሻሻለውን ለውጥ ደግፋለሁ። በእርምጃው ላይ ግን ከዋሽንግተን በኩል ባልተለመደ መልኩ ቀዝቃዛ ስሜት ነው እየተሰማ ያለው።
አንድ ቻይናዊ ናቸው በማንዳሪን ቋንቋ ይህንን የገለጡት። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ውሳኔው የቤጂንግ የውስጥ ጉዳይ ነው ይላሉ። የውጭ ጉዳይ ሚኒስቴር በበኩሉ ትናንት ማክሰኞ ሰፋ ያለ ማብራሪያ ሰጥቷል።
We believe that strong institutions are more important than individual leaders.
ከግለሰቦች አመራር ይልቅ ጠንካራ ተቋማት ይበልጥ ጠቃሚ ናቸው ብለን እናምናለን። የሰብአዊ መብቶች ጥበቃንና ዲሞክራሲያዊ አስተዳደርን መገንባት በዩናይትድ ስቴትስ የውጭ ፖሊሲ ውስጥ ዋነኛ ነገሮች ናቸው። ለአስተማማኝ፣ ለጠንካራና ለተግባራዊ ማህበረሰብ ግንባታ እጅግ ወሳኝ ናቸው።
በዚህ ሳምንት መጀመሪያ ገደማ ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት ፕሬዝዳንት ሺ ለቻይና ሕዝብ ከፍተኛ አክብሮት አላቸው ሲሉ አውድሰዋቸዋል።
I think that President Xi is unique.
ፕሬዝደንት ሺ ለየት ያሉ ሰው ይመስሉኛል። በሰሜን ኮሪያ ጉዳይም እየረዱን ናቸው።
ቻይና ውስጥ ዲሞክራሲያዊ ስርዓት እንዲመሰረት ትገፋ ለነበረችው ዩናይትድ ስቴትስ ይህ አስተያየት ለአንዳንዶቹ የአቋም ለውጥ ተደርጎ ተወስዷል።
You know, I don't think that President Trump has to be openly critical in all of his
President Trump በሚሰነዝሯቸው አስተያየቶች ሁሉ ግልጽ የሆነ ትችት መስጠት ያለባቸው አይመስለኝም። ቻይና በወሰደችው ውሳኔ ላይ ግን በፕሬዝዳንቱ ላይ በቀጥታ ያነጣጠረ ሳይሆን ለየት ባለ ሁኔታ መናገር ይቻላል ብዬ አስባለሁ።
ትራምፕ ፕሬዝዳንት ከሆኑ ጀምሮ ለአምባገነን መሪዎች ጥሩ እና ገር የሆነ ልብ እንዳላቸው፣ ዲሞክራሲያዊ ያልሆኑ መንግስታትን ለመተቸትም የዘገዩ ሆነው ታይተዋል። ከቻይና ጋር ያላቸው ግንኙነት ግን በቅርቡ ሊቀየርም ይችላል። በዚህም በቅርብ በንግዱ ዘርፍ ላይ አንድ ውሳኔ ይፋ ያደርጋሉ ተብሎ እንደሚጠበቅ ዘገባዎች ጠቁመዋል።
አሁን ወደ ዕለቱ አቢይ ርዕስ ነው የምንሻገረው። የኢህአዴግ ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር ለመምረጥ ይሰበሰባል። የህዝብ ተወካዮች ምክር ቤት ደግሞ የሚመረጠውን ጠቅላይ ሚኒስትርና በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ በተመሳሳይ ስብሰባ ያደርጋል። በእነኚህ ሁለት ጉዳዮች ላይ የሚሰጡ ውሳኔዎች ከምንጊዜውም በላይ በኢትዮጵያ ከፍተኛ ትኩረት የሳቡ ጉዳዮች ናቸው ይላል ቀጣዩ የዕለቱ አብይ ርዕስ። ጽዮን ግርማ ነች ያሰናዳችው።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት 20 ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ።
የአንድ ጊዜ ልምድ ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ 2012 በፈረንጅ እስከ 78 ዓመት በፊት ቆዩ ስልጣን ላይ አንስቶች ብቻ ነበር በዚህ ድርጅት ታሪክ። እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሟገት ሰው አልነበረም፣ ይወዳደር ሰው አልነበረም እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር። እሳቸው ካለፉ በኋላ ኢህአዴግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው። አሁን ለመጀመሪያ ጊዜ ድርጅቶቹ የነኛ ግንኙነት ተሰናቸው ሲቀር አጠፋፋ ሲጀምሩ ይኸው የኃይለማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም ሰው ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም ኢህአዴግ ምክር ቤት ነው የተባለው። የኢህአዴግ ምክር ቤት 190 ሰዎች ናቸው። እነዚህ 190 አባላት ከእያንዳንዱ አራት ድርጅት 45 ሰው ታጥቶ የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀርብ በአዴንም ወዲዝም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም 45 ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ ሳ ሚኖረ ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ 90 ድምፅ ይኖራቸዋል ማለት ነው። ሙሉ በሙሉ የአማራውና የትግሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ 91 ማግኘት አለባቸው። ሶ ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችም ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም፣ በህግ ባይከለከልም። በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስፕሊን ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ሰው ከፓርቲው ዘሎ የፓርቲው አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከ91 ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምርጫዎች ይወድቃል ብዬ ነው ማለት ነው።
ኢህአዲግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዲግ ነባር ታጋይ የሆኑት አቶ በረከት ስምኦን በትላንትናው ዕለት ሀገር ውስጥ ለሚገኝ የመገናኛ ብዙሀን በሰጡት መግለጫ የኢህአዲግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቀዋል።
የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ፣ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ህልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩና ምክትል ሊቀመንበሩን ይመርጣል። በምክር ቤት ስብሰባ ብቻ ነው የአመራር ምርጫ የሚካሄደው። ጥቆማም ከምክር ቤት አባላት ቀርቦ እነሱ ጥቆማውን ካጸደቁ በኋላ ነው ድምፅ የሚሰጠው። ድምፅ አሰጣጡም በምስጢር ነው የሚካሄደው።
አቶ ሙልጌታ አረጋዊ ድምፁ በምስጢር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ።
በምስጢር ይሆን በአደባባይ በምስጢርም ስትሰጪ የፓርቲ መስመርሽ አልፈሽ የፓርቲ አባልሽ ላልሆነ ሰው ድምፅሽ ከሰጠሽ 91 ሆ ታለች። ስለዚህ በድብቅም ይሆን በግልጽ ጥሩ ቁጥሩ ቁጥር ነው መቀየራችን እሱ ምንም ልዩነት ማወቅ አይቻልም። ከፓርቲ ውጭ ዘንድሮ ማን ቦት አደረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙላት ስላለበት ያለ መሙላት ደግሞ የግድ አንድ ሰው ከፓርቲ ሰጥቶ ዘሎ ቦት ማድረግ ይኖርበታል።
በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎች ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው የኢህአዴግ ፓርቲ ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምፅ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ።
አሁን ባለው ነባራዊ ሁኔታ ደኢህዴንም የራሱን ተወካይ አቅርቧል፣ ብአዴንም አቅርቧል፣ ኦህዴድም አቅርቧል። በይፋ ያልታወቀውና ያልተገለጸው የቲፒኤልኤፍ ወይም የህወሀት ማቅረብ ነው። እስካሁን ድረስ አቅርቧል ተብሎ የተሰጠ መረጃ የለም በይፋ። ከዛ አንጻር ስንመለከተው እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብለን ነው የምናስበው። ስለዚህ ብአዴንም አቶ ደመቀን ይደግፋል፣ ኦህዴድም ዶክተር አብይ ይደግፋል። በተመሳሳይ ደኢህዴንም ደግሞ አቶ ሽፈራሹ ግዴ ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሀት ነው እዚህ ጋር። ስለዚህ እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሀት አባላቶች ድምፅ ነው የሚሰጡት እና የህወሀት አባላቶች ወይም ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው ማለት።
የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻችን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየሁ እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር።
አሁን እኛ እረፍት ላይ ነን። ሌላ ስራ በወጣንበት ቆይተናል። አሁን ተመልሰን ኦፊሻል ስራ ሳንጀምር እንደዚህ መነጋገር አይቻልም። በአሰራራችን መሰረት
ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱንና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት።
በዚህ መልኩ በዚህ ቀን ስብሰባ አለ የለም የሚል የተነገረን ነገር የለም። ገዳለት ያለውን ዝርዝር ነገር ነገ ነው የሚሰማው።
በአጠቃላይ ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ 180 የኦህዴድ፣ 143 የብአዴን፣ 129 የደቡብ ህዝቦችና 42 የህወሓት እንዲሁም 46 አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት 547 መቀመጫዎች ቢኖሩ ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዴግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ ስል ለአቶ ሙልጌታ ያቀረብኩላቸው ጥያቄ ነበር።
በህግ ይችላሉ፣ አቅሙ አላቸው። ጠቅላይ ለምሳሌ ኢህአዴግ ከሌ ጠቅላይ ሚኒስትር ልታረቁ ይፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀርብ ፓርላማ ይህን ሰው ማጽደቅ አንፈልግም ሊል ይችላል፣ ከፈለገ ማለት ነው። ግን በጠቅላይ ይላል ወይ ብለን የምጠይቅ በፓርላማና በኢህአዴግ መካከል ምንም ልዩነት፣ ፓርላማ የኢህአዴግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአዴግ ነው። ፓርላማ ውስጥ ያሉት ፓርላማ አባላት ከኢህአዴግ አራት ድርጅቶች የተሳቸው ናቸው። በአብዛኛዎች ወይም አጋር ድርጅቶቻቸውን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ ነው። ስለዚህ በኢህአዴግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ይፈጥራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአዴግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የራሱ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ህገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁም። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ። ምክንያቱም ፓርላማው አቅም ስላለው የኛውን እጩ ጠቅላይ ሚኒስትር አልቀበልም አላቀ።
የጠቅላይ ሚኒስትሩና ያስቸኳይ ጊዜ አዋጁ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። እንዴት በሚለው ጥያቄ ማብራሪያቸውን አግኝቻለሁ። በነገው ምሽት ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንንና እንግዶቿን እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማ።
ጤና ይስጥልኝ ቪዎች፣ እንደምን ሰነበታችሁ? የዘወትር አድማጫችሁ ነኝ። ተሻገር እባላለሁ። ከሳስካቱን ካናዳ ነው የምደውለው። እኔ አንድ አስተያየት አለኝ፣ እንደው ብታስተላልፉልኝ በጣም ደስ ይለኛል። ጠቅላይ ሚኒስትሩ ባለፈው መግለጫ ሲሰጥ በፍቃድ የስልጣንን ትቻለሁኝ ብሎ ነበረ እና በጠፋው ጥፋት እና ወይም ደግሞ እውነተኛ ዲሞክራሲ እንዲመጣ አሁን በተፈጠረው ግርግር ሁሉ መፍትሄ እንዲያገኝ የኢትዮጵያ ሕዝብ ሰላም እንዲያገኝ በፍቃዴ ስልጣንን ትቻለሁ ብሎ ነበር እና እሳቸው ስልጣናቸውን ቢለቁ እስካሁን ሲመሩት የነበረውን ፓርቲን ወክለው ነው የኢትዮጵያን ሕዝብ ሲያስተዳድሩ የነበረ ኢህአዴግን ወክለው ነው እንጂ ቤተሰቦቻቸውን ወክለው አይደለም። ስለዚህ የእሳቸው ጥፋት ሳይሆን የፓርቲውን ጥፋት ነው። ምክንያቱም እዛ ወንበር ላይ የተቀመጡት ፓርቲውን ወክለው ነው። ጥፋተኛ ናቸው። ፓርቲያቸውም ጥፋተኛ ነው። ከህወሓትም መጣ ከብአዴንም ከኦህዴድም ከየትም ምጣ ከየትም አባቶች እንደሚሉት ነው ጉልቻ ቢቀያየር ወጣ አያጠፍጥም እና ኢህአዴግ መልቀቅ አለበት። ፕሬት በቃ 4 ነጥብ። የሰው ለውጥ አያስፈልግም፣ የስርዓት ለውጥ ነው። እና አመሰግናለሁ ቪዎች።
አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉልን፣ በንቃትም ተሳተፉ። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እናልፋለን።
ቀዳሚው ቅንብርም ከወቅታዊ የኢትዮጵያ ጉዳይ ጋር የሚያቆየን ይሆናል። የኦሮሚያው ገዢ ፓርቲ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሁለቱ ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው ይላል የተከታዩ ቅንብር ዘገባ። ከዚህ አንጻር ታዲያ የሁለቱ ፓርቲዎች አመራሮች ምን ይላሉ? ሁለቱንም ወገን ያነጋገረው እስክንድር ፍሬው ነው፣ ተከታዩን ይዞ ቀርቧል።
የኢህአዴግ አባል ድርጅት የሆነው የኦሮሚያ ገዢ ፓርቲ ኦህዴድ በቅርቡ እያንጸባረቀ ያለው አቋም የዚህ ዘገባ መነሻ ነው። በቅርቡ ባደረገው ስብሰባ ነው ፓርቲው የኦሮሞ ፌዴራሊስት ኮንግረስን ጨምሮ በአገር ውስጥም ሆነ በውጭ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርቦ መስራት እንደሚፈልግ ይፋ ያደረገው። ይህ ብቻ ግን አይደለም። ኦሮምኛ ከአማርኛ ጎን ለጎን የኢትዮጵያ የስራ ቋንቋ እንዲሆን እንደሚታገልም ይፋ አድርጓል። ይህ አቋም በተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሲቀነቀን የቆየና በተለያዩ መድረኮችም የተንጸባረቀ መሆኑ ይታወሳል። በቅርቡ ከእስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራሮች ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎችም በተደረጉ የአቀባበል ስነ ስርዓቶች ላይ ከፍተኛ የኦህዴድና የኦሮሚያ ክልል ባለስልጣናት መገኘታቸውም ትኩረት የሳበ ሌላ ነጥብ ነው። እነዚህ የቅርብ ጊዜ እውነታዎች በገዢው ኦህዴድና በተቃዋሚው ኦፌኮ መካከል ያለውን ልዩነት መጥበብ እያመለከቱ ይሆን? የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ምላሽ ተከታዩ ነው።
በኦህዴድ እና በተቃዋሚ ፖለቲካ ፓርቲዎች መካከል ያለው የመስመር የፖለቲካ መስመር አይደለም የጠበበው።
ያለው የግንኙነት የፕሮሲጀር ጉዳይ ነው እየቀለለ የመጣው። ምክንያቱም አንድ ሀገር አንድ ህዝብ ነው ያለን። ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለነው። አማራጭ በማቅረብ ሂደት ውስጥ የኔ ብቻ ትክክለኛ ነውና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብንም። መድረኩ ይስፋ፣ ሀሳቦች ወደ መድረክ ይምጡ፣ ሙግት ይካሄድበት፣ ክርክር ይካሄድበት፣ የተሻለውን ሀሳብ ህዝቡ ይምረጥ፣ እኔ ያውቅላችኋለሁ ከሚል ፖለቲካ እንውጣ። ይሄ በጣም ጎታችና ኋላቀር ያልሰለጠነ የፖለቲካ አካሄድ ነው። ይህን አካሄድ እናጥብብና ተቀራርበን ወደምንወያይበት መድረክ እንምጣ ነው የኦህዴድ አቋም እንጂ ኦህዴድ ኦፌኮ መሆን አይችልም፣ ኦፌኮ ኦህዴድ መሆን አይችልም። የተለያየ ፖለቲካ ስልት፣ የተለያየ ፖለቲካ ፕሮግራም ይዘን ነው አንግበን ነው እየታገልን ያለ ነው። ነገም ልንግባባ አንችልም። ተወዳድረን ተፎካክረን ስልጣን ለመያዝ አንዱ አንዱን ጥሎ ስልጣን ለመያዝ የምንከራከር ፓርቲዎች ነን። ይሄ እንደተጠበቀ ሆኖ አብሮ ግን መስራት ይቻላል።
አቀባበሎቹ ከምን የመነጩ ናቸው? አሁን ለምሳሌ ዶክተር መረራ ጉዲና በተለያዩ የኦሮሚያ አካባቢ ሲንቀሳቀሱ የየከተማዎቹ ከንቲባዎች የኦህዴድ አመራሮች የሆኑ ጭምር ንግግር እንዳደረጉ ሰምተናል። አቶ በቀለ ገርባ በአዳማ ስቴዲየም በተደረገ ስነ ስርዓት ለሳቸው አቀባበል ወይዘሮ አዳነች አቤቤ ናቸው የተገኙት ይመስለኛል፣ የከተማው ከንቲባ እና እነዚህ ነገሮች ምንድን ነው ምልክታቸው?
እነዚህ ምልክቶች በዋናነት አቀባበል እያደረገ ያለው ኦህዴድ አይደለም፣ አቀባበል እያደረገ ያለው ህዝቡ። ህዝቡ ደግሞ አቀባበል ማድረግ መብት አለው። እኛም አማራጭ ፖሊሲዎቻችንና ፕሮግራሞቻችን አቅርበንለት የምንወዳደረው ከዚህ ህዝብ ጋር ነው። እዚህ ህዝብ ላይ ተፈቺዎቹ መልእክት ሲያስተላልፉ ኦህዴድም የራሱን መልእክት ማስተላለፍ አለበት። እዛ የምንገኘው የኦፌኮን አቋምና የኦፌኮን ድጋፍ ለማድረግ አይደለም የምንሄደው። እዛ የምንሄደው መድረክ ነው፣ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ የእኛም ሀሳብ መደመጥ አለበት። እኛ የሚሰራ ነው ስራ እነሱን በማስፈታትም ረገድ የተገኘው ውጤት ባለቤት ኦህዴድ ኢህአዴግ መሆኑን ማሳየት አለብን። ስለዚህ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ ለምን ትገኛላችሁ? የእናንተ ድምፅ ለምን ይደመጣል? የኦፌኮ ድምፅ ብቻ ነው መደመጥ ያለበት ወደሚል እንድምታ እስካልሄደ ድረስ እዛ የምንሄደው እኛ የእነሱን ፓርቲ ድጋፍ ወይም መድረኩን ለማሳመር ለማድመቅ አይደለም። የእኛ መድረኮች የተገኙት በዋናነት የራሳችንን መልእክት ለህዝቡ ማስተላለፍ የሚገባንን መልእክት እንደ ፖለቲካ ፓርቲ አቋማችንን ለማንጸባረቅም ጭምር ነው እንጂ እዛ የሚካሄደው በሌላ ትርጉም እንደሌለው መወሰድ ነው ያለበት።
የመጨረሻ ጥያቄ አደርገዋለሁ። በመውጫ ወሰዋት ስለ ያስኮት በቅርቡ የኦፌኮ ሊቀመንበር ዶክተር መረራ ጉዲና በሰጡኝ ቃለ ምልልስ ከእናንተ ጋር ለመደራደር ጥያቄ ማቅረባቸውን ከኦህዴድ ጋር በሶስት ነጥቦች ላይ ለመደራደር ጥያቄ አቅርበናል ብለዋል፣ ወስነናል በስራ አስፈጻሚ ኮሚቴ ስብሰባችን። ስለዚህ ይሄ ሁኔታ ምን ላይ ደርሷል?
ማለት የእነሱ ጥያቄ ሳይሆን በእኛ በኩል ጥሪ አቅርበናል። እሱኛው
እናንተን ጥሪ መነሻ አድርገው ነው ጥያቄ ያቀርበ
የበለጠ ይቀለኛል። በእኛ በኩል ከኦፌኮም ይሁን ከሌሎች የፖለቲካ ፓርቲዎች ጋር ለመወያየት እቅድ እያዘጋጀን ያለ ነው። በእቅዱ መሰረት በሶስቱ ጉዳይ አይደለም ከሶስት ጉዳይ በላይ ቢኖራቸው ባሉት ጉዳዮች ላይ እንወያያለን። ይሄኛው ትክክል ነው ይሄኛው ትክክል አይደለም የሚል አጀንዳ የለም። አጀንዳው ትክክል አለመሆኑን ይዘን በምንቀርበው ጭብጥ ውድቅ እናደርጋለን። ነገር ግን የነሱ ሀሳብ ይምጣ፣ ይደመጥ፣ እንከራከርበት። ይፈይድ እንደሆነ የሚፈይድበትን አግባብ ያስረዱ፣ የማይፈይድ ከሆነ የማይፈይድበትን አግባብ ደግሞ እኛ እናስረዳቸዋለን። ከዛ ያሸነፈው ሀሳብ የሀገሪቱ ሁለንተናዊ ጥቅም በሚያስጠብቅ ሁሉ ተግባራዊ ይደረጋል። ስለዚህ ለድርድር ዝግጁ ነን፣ ለይስሙላም አይደለም። እንግዲህ አሁን አዲስ ምርጫ ማካሄደናል። ዞሮ ዞሮ አዲስ ምርጫ ብዙ የሚያውቀን ነገር የለውም። በጣም ጊዜ በጊዜ ገድቤ ማስቀመጥ ሊከብደኝ ይችላል፣ ግን በጣም አጭር ጊዜ በተባለ ጊዜ ውስጥ ወደ ውይይትና ድርድሮች እንገባለን ብለን እናስባለን።
የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ደግሞ እየታዩ ያሉት ሁኔታዎች የኢትዮጵያ ሕዝብ ትግል ወደፊት መራመዱን ያሳያሉ።
የኦሮሞ ሕዝብም ትግል የኢትዮጵያ ሕዝብም ትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ሕዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍርሃት የነበራቸው ፍርሃት እንዲለቃቸው አድርጓል። ትናንት ከኦሮሞ ሕዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድነው ከዚህ ሕዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። በሀቅሚውም በምን ከኦሮሞ ከህዝብ ጋር መሰለፉ መቆሙ አስፈላጊ መሆኑን ሁሉም ተረድቷል። ከልቢም ሊሆን ይችላል ላይሆን ይችላል። ስለዚህ ትናንት በተቃዋሚ ደረጃ ይነሱ የነበሩትን ብዙ የዲሞክራሲያዊ ስርዓትን በኢትዮጵያ መፍጠሩም በኢህአዴግ ደረጃም ማለት ነው። ድሮ ኢህአዴግ በሙሉ ተቃዋሚ አጥፊ ነው፣ እኛ አልሚንን፣ ጸረ ሰላም ኃይሎች፣ ጸረ ልማት ኃይሎች ምን አይሎች ክራይሰብሰቦች ያለ ተቃዋሚን ይከስ ነበር። አሁን ደግሞ ኃላፊነቱ ሙሉ በሙሉ ነው ወስዳለው የሚልበት ደረጃ ደርሷል ማለት ነው። የኦሮሞ ህዝብ ትግልም የኢትዮጵያ ህዝብ ትግልም አንድን ብቻ ወደፊት ሄዷል። ይሄ መረሳት የለበትም። ሌላው የኦፒዲዮ ግን አንዳንድ የሚያነሳቸው ለምሳሌ የኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን ከአማርኛ ጋር ብሔራዊ ቋንቋ እንዲሆን እንታገላለን እንዲሁ እንታገላለን የሚሉት አንዳንድ ነገሮች ላይ ግን ትንሽ ብይታ አለ። ኦፒዲዮ ገዢ ፓርቲ የገዢ ፓርቲ አባል ነው ወይስ የተቃዋሚ ፓርቲ አባል ነው? ገዢ ፓርቲ ከሆነ መወሰን አለበት። ከዛሬ ጀምሮ ተደራድረሙም በሌላ መንገድ ከዛሬ ጀምሮ የኦሮምኛ ቋንቋ ብሔራዊ ቋንቋ ከአማርኛ ጋር የሀገሪቱ ብሔራዊ ቋንቋ እንዲሆን
የስራ ቋንቋ እንዲሆን
መወሰን መቻል አለበት። አባባላቸው አሁንም ቢሆን አንድ እርምጃ ይቀራቸዋል። እንደ መንግስት መወሰን መቻል አለባቸው። የመንግስት አካል እንደሆነ ኃይል ኢህአዴግም ይህን ማድረግ አለበት፣ እኔም እንደ ኢህአዴግ አባል ይህንን ማድረግ አለብኝ ብሎ መወሰን መቻል ነው ማለት ነው። ከኛ እኩል ገና ታገላለሁ የሚለው አባባሉ ትንሽ ግርታን ይፈጥራል ማለት ነው።
እዚህ አንዳንድ ተንታኞች ደግሞ ምናልባት በአራቱ ፓርቲዎች የኢህአዴግ አባል ፓርቲዎች ማለት ነው መካከል አለ የሚባለው ልዩነት ነጸብራቅ ይሆን ብለው ይጠይቃሉ። አሁን ይሄ ኦህዴድ በግሉ የሚያደርጋቸው ነገሮች ኦሮምኛ የስራ ቋንቋ እንዲሆን ታገላለሁ ማለቱ ቀድሞ የሀገሪቱ ፕሬዝዳንት ለነበሩት እና በኋላ የተቃዋሚ ፓርቲ መሪ ሆነው ላገለገሉት ለዶክተር ነጋሶ ጊዳዳም አንዳንድ ጥቅማጥቅቦች እንዲከበሩላቸው መወሰኑ እነዚህን በመጥቀስ ምናልባት የልዩነቱ መገለጫ ይሆን በአራቱ ፓርቲዎች መካከል አሁን አለ የሚባለው ልዩነት። እነሱም ራሳቸውም አመራሮቹ መጠራጠር አለ በመካከላችን ሲሉ ያመኑበት ሁኔታ ነበርና ነው። የእርሱ አስተያየት ምንድን ነው? በዚህ
ሁለቱም ሊሆን ይችላል። ኢህአዴግ እንደ ኢህአዴግ የመጨረሻ ራሴን ለውጫለሁ፣ ታድሻለሁ፣ መሪ አልባ የነበረውን ግንኙነትም ለውጫለሁ ያለ ይመስላል። ያ ማለት እንግዲህ ምንድን ነው አሁንም ቢሆን ከኢህአዴግ ሳጥን አልወጣንም፣ ኢህአዴግን አስተካክለን ታጋይ የነበረውን ድርጅት መስመር አስይዘን ወደፊት ምናልባት ላለፉት 27 ዓመታት እንደገዛ ነው አሁንም ለሌላው 27 ዓመታት እንግዛ አይነትም መልእክቶች አሉ በሁለቱ መሀል ስታነብ ማለት ነው። ዞሮ ዞሮ ዲሞክራሲያዊ ስርዓት በኢትዮጵያ እንዲሰፍን ኦህዴድም ከዚህ ልዩነት አለኝ ካለ አስረግጦ ኢህአዴግ ይህን እንዲቀበል መግፋት አለበት። ሁለቱንም መሆን አይችልም። ስለዚህ ሊሆንም ይችላል ላይሆንም ይችላል። ዋናው ጉዳይ ግን አንዳንድ ኦህዴድ የወሰዳቸው እርምጃዎች ጠቃሚዎች ናቸው። ወደፊትም ተጨማሪ በዛ አቅጣጫ ተጨማሪ እርምጃዎች እንዲወስድ እንፈልጋለን።
ኦህዴድ ወሰዳቸው ከተባሉ እርምጃዎች ጀርባ ካሉት ዋነኛ አመራሮች አንዱ ዶክተር አብይ አህመድ ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ሊሆኑ እንደሚችሉ ከፍተኛ ግምት ከተሰጣቸው መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ዝግጅታችን ይቀጥላል። ቀጥሎ የሚቀርበው ደግሞ ኢትዮጵያውያን በአሜሪካ በእንግሊዝኛ ሲጠሩት አፍሪካን ኮሚኒቲስ ቱጌዘር ይባላል። የአፍሪቃ ማህበረሰቦች በአንድነት የሚለው በትክክል ይተረጉመው እንደሆን እንጃ፣ ግን መንፈሱ ያነው ይላል የዚህ ፕሮግራም አዘጋጅና አቅራቢ አዲሱ አበበ። ባለፈው ቅዳሜ ማህበሩ በተለይ ዋሽንግተን አካባቢ ባሉ አውሮፕላን ጣቢያዎች የሚሰሩ ኢትዮጵያውያን ላነሷቸው ጥያቄዎች ስለተገኙት ድሎች ለኢትዮጵያውያን ማህበረሰብ መሪዎች አስረድቷል። አዲሱን እንስማ።
ይህ ድርጅት በተለይም እዚህ ዋሽንግተን ዲሲ አካባቢ በሬገንና በዳላስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ለብዙ ጊዜ ሲያቀርቡ የነበረውን የደሞዝ ጭማሪና የመብት መከበር ጥያቄ ካለፈው ጥር ወዲህ ከግብ ማድረሱን ገልጧል። ይህ ድል የተገኘውም ዋሽንግተን ዲሲ አካባቢ የሚገኙ የሰራተኞች ማኅበራትና በኢትዮጵያውያን ማኅበረሰብ መሪዎች የተባበረ ትግል እንደሆነ ተገልጧል። ለመሆኑ ምን ምን ድሎች ተገኙ? የስብሰባው አዘጋጅስ ማን ነው?
ቀሲሶ አለልኝ እባላለሁ። በአፍሪካን ኮሚኒቲ ቱጌዘር ውስጥ የኮሚኒቲ ኦርጋናይዘር ሆኜ አገለግላለሁ፣ ሰራለሁ። የኮሚኒቲ አደራጅ ሆኜ ነው የምሰራው። የአፍሪካ ኮሚኒቲ ቱጌዘር ነው የጠራው። ያዘጋጀንበት ምክንያቱ በሬገን ኤርፖርት የተገኘውን በዳላስና በሪፖርት የተገኘውን ይህንን ድል የመጀመሪያ ስቴፕ ከ7 ከ75 ሚኒመሞች 11 ከ55 ተደርጓል።
በዚህም በ2018 ደግሞ ጭማሪ አለ። ስለዚህ የኮሚኒቲ ሊደሮች ይሄን አግኝተናል ቀሪውን ደግሞ ለሚኖሩን የወገኖቻችንን መብት ማስከበር ጥያቄ አብረን እንድንሰራ እንድታውቁትና አብረን በጋራ ቆመን ኮሚቴያችን እንድናጠነክር ለማለት ነው።
እንዳየሁት በዚህ ስብሰባ ላይ የተለያዩ ከሃይማኖቱም ከሲቪክ ማህበራቱም ከፖለቲካውም የተውጣጡ ኢትዮጵያውያን ማህበረሰብ መሪዎች ተገኝተዋል። እነርሱ ደግሞ በእነርሱ ስር የሚገኙ የማህበረሰቡን አባላት ይወከላሉ ማለት ነው። African Communities Together የተባለው ድርጅት ስሙ እንደሚያመለክተው ከኢትዮጵያውያን ሌላ የሌሎች አፍሪካ አገሮች ተወላጆችን የሚያካትታል። የቅዳሜው ስብስብ ግን በሬገንና በዳላስ አውሮፕላን ጣቢያ የሚገኙ ኢትዮጵያውያን ሰራተኞች ባገኙት ድል ዙሪያ የተዘጋጀ ነበር። በእነዚህ ኢትዮጵያውያን ሰራተኞች ላይ ደረሱ ከተባሉ በደሎችና ጭቆናዎች አንዱ በቋንቋቸው እንዳይናገሩ መታገዳቸው ነው። እንዴት እናስ ይሄ ተወገደ ታዲያ? እንደገና ቀሲስ ዋለልኝ ደስታ
አንድ መስሪያ ቤት ውስጥ እንግዲህ ሁለት ወይ ሶስት ኢትዮጵያውያን አንድ ላይ አንድ መስሪያ ቤት ውስጥ ሊሰሩ ይችላሉ። እርስ በርሳቸው በአማርኛ ሲያወሩ አለቃቸው እዚህ አማርኛ መነጋገር አትችሉም ብሎ እንዳግባቡ እንዳያወሩ የመከልከል ነገር ነበረ። ይሄ ዳግመኛ በዛ አካባቢ እንዳይደረግ ዩኒየኑ ተታግሎ ያመጣው አንዱ ውጤት ነው። ስራቸውን በስነ ስርዓት ውስጥ ከተወጡ ደረጃ ድረስ ከዚህ በኋላ እንዳይከለክሉ ተደርጓል።
ቀሲስ ዋለልኝ እንደገለጡት ሰራተኞቹ እርስ በርስ በቋንቋቸው የመነጋገር መብት ብቻ አይደለም ያገኙት፣ እንግሊዝኛ ቋንቋ የማይችሉ መንገደኞችንም እንኳ በአማርኛ ሊያነጋግሯቸው ይችላሉ። ግን አማርኛ ብቻ ነበር እንደ የተከለከለው የሎካል 23 ፕሬዝዳንት አቶ በርተሎሜዎስ ባዩ።
አማርኛ ቋንቋ ብለን የተነሳ ነው ዋናው ምክንያት የእኛን ቋንቋ ፐርፐስሊ ታርጌት ስላደረጉት ነው። በዛ መስሪያ ቤት ውስጥ ለምሳሌ ስፓኒሽ የሚናገሩ ሰራተኞች ነበሩ አብረዋቸው። እሱ ሲናገሩ ምንም አይሏቸው።
ኦሮምኛ፣ ትግርኛ ከኢትዮጵያ ለምሳሌ
እርግጠኛ ነኝ እንደሱም አይነት ቋንቋ ሁሉም የሁሉም ህብረተሰብ አባል ነው ያለው እዚህ እና ትግርኛም ኦሮምኛም ይነገራል ኤርፖርት ውስጥ። ግን ያው ለአሰሪዎቹ ልዩነቱን አያውቁትም። ጠቅላላ ያው አበሾች መሆናችንን እና የኢትዮጵያ ቋንቋ የኤርፖርት ውስጥ መናገር አይቻልም እና እንደውም አንድ ጊዜ አንዱ ልጅ ያለኝ ምንድን ነው ስፓኒሽ ሲናገሩ ዝም ብሎ እሱን እንግሊሽ ኦንሊ ሲለው መቶ አለቀው ስፓኒሽ የሚናገሩትን ለምን ዝም ትላለህ ሲለው ስፓኒሽ መናገር ከቻልክ ተናገር። እና አሁንም አለ ሁሉም ድርጅቶች ይህንን ገና ህግ አልቀየሩ። ወደፊት በኤርፖርት በአጠቃላይ በፖሊሲ ደረጃ እንዲቀየር ነው የሚቀጥለው ትግላት።
በቅዳሜው ስብስብ ጥያቄዎቻቸው የተመለሱላቸው ሰራተኞች ተገኝተው ምስክርነት ከመስጠታቸውም በላይ ይደርስባቸው የነበሩትን የመብት ጥሰቶችንም አስታውሰዋል። ያልተመለሱ ጥያቄዎችም አሉ። አንዱ አቶ በርተሎሜዎስ እንዲህ ያስታውሳሉ።
ወደፊት በኤርፖርት በአጠቃላይ በፖሊሲ ደረጃ የነፍሰ ጡር ሰራተኞች ስራ ላይ አኮሞዴሽን እንዲያገኙ የምናደርገው እሱ በዩኒየን ያሸነፉት ላይ ብናሸንፍም በአጠቃላይ ግን ዩኒየን ባይኖራቸውም በሁሉ በኤርፖርት ውስጥ ይሄ ለውጥ መምጣት አለበት።
በቅዳሜው ስብሰባ ላይ በነፍሰ ጡር ሴቶች ሰራተኞች ላይ ያለውን ሁኔታ ለመግለጽ ደግሞ አንዷ ተናጋሪ ይህም ብለዋል።
ተስፋዬ ተስፋዬ ስዩም ነው የምባለው። በናሽናል ኤርፖርት በሬገን ነው የምሰራው። በኤችኤምኤስ 3 ሬስቶራንት ውስጥ ነው። ለ16 ዓመት ሰርቻለሁ እዛ።
በተለይ በነፍሰ ጡር ሴቶች በኩል ያለው ችግር ምንድን ነው? የምጠየቁትስ ምን እንዲደረግላችሁ ነው?
እርጉዝ ሴት ብዙ ነገር ትፈልጋለች። በስራ ላይ እንደ ኖርማል ሰው ሆና ማገልገል አትችልም ማለት ነው እና ብዙ እንክብካቤ ቢያስፈልጋትም ግን ምንም የተለየ እንክብካቤ አይደረግልንም በስራ ላይ ማለት ነው። ሲደክመን መቀመጥ አንችልም።
ምንድነው የምጠይቁት በትክክል? እናንተ
ስራም ብንመጣም መስራት ስላለበት ብንመጣም ግን ከሌላው የተለየ ማለት ሲደክመን አንደርስታንድ የሚያደርገን ሰው፣ መሸከም ካለብን እንዳንሸከም የተለየ እንክብካቤ ማለትም እንክብካቤ ስልህ በዛ ሰዓት ሁኔታችንን ተረድቶ ትንሽ ከሌላው የተሻለ እንክብካቤ ነው የምንፈልገው። ማለትም መቀመጥ ይደክመናል፣ ቶሎ ቶሎ ይደክመናል፣ ቶሎ ቶሎ መጠጣት አለብን፣ ቶሎ ቶሎ ሽንት ቤት መሄድ አለብን። የተለየ እንክብካቤ ነው ከሌላው የተለየ። እንደገና መሸከም ብዙ እቃ መሸከም አንችልም። በስራ ላይ በዛ ሰዓት በምንሆንበት ሰዓት ይህንን ሁሉ ተረድቶ እንክብካቤ የሚሰጠን ሰው ማለት ነው የምንፈልገው። ማናጀሮች አንደርስታንድ እንዲያደርጉን አንድ እሱ ሁለተኛ ነገር ደግሞ ማለት ነው ሁለተኛ ነገር ደግሞ መውለጃችን ሰዓት ደርሶ እስከምንወልድ ድረስ መቆየት አለብን። ምክንያቱም የሚሰጠን የረፍት ጊዜ በቂ ስላልሆነ ማለት ነው። ከዛ ጊዜ ድረስ ደግሞ በስራ ላይ መቆየት አደጋለሁ እና እኛ እስከ ወልደንም ደግሞ ስንሄድ ክፍያ የለን። ስለዚህ ቶሎ መመለስ አለብን።
ኦ ፍቃድ ማን ነው? ክፍያም የለው
ክፍያ የለው ምንም የተለየ ክፍያ የለው ማለት በቫኬሽን ሰዓት የሚሰጠን የራሳችን ያጠራቀምነው ቫኬሽን ሰዓት አለን። ያችን ቫኬሽን ሰዓት ካለቀች አለቀች ነው በቃ። እንደማንኛውም ቫኬሽን እንደሚወስድ ሰው ነው የሚሰጠን እንጂ የተለየ ምንም አይነት ክፍያ ስለሌለን በዛ የተነሳ 3 ወር ረፍት ጊዜ ቢሰጡንም 3 ወሩን አንጨርሰውም፣ ተመልሰን እንገባለን ማለት ነው ወደ ስራ። ምክንያቱም ያው ቤታችን በምንቀመጥበት ሰዓት ምንም አይነት ክፍያ ከሌለ ያው ቢል አለ መኖር አለ እና ያንን ሁሉ መክፈል አንችልም። ስለዚህ ግዴታ እንመለሳለን ማለት ነው።
ይሄ ለምን ቆየ? ችግሩ ምንድን ነው? ትርስት
እንግዲህ ያው እኔ እንደሚመስለኝ እንግዲህ እስካሁን በሱ ነገር ላይ በሱ ኤሪያ ብዙ ፎከስ ተደርጎ እሱ እንትን አድርገው አልተነጋገሩበት ነው የሚመስለኝ። እና ብዙ በተለይ ነፍሰ ጡር ሴቶች ብዙ ይሰቃያሉ በስራ ላይ።
እንግዶቼን አመሰግናለሁ። ለመብት ማስከበር ትግላቸውም ይቅናቸው እንላለን።
እኛም አዲሱንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው፣ ሴቶችና ቤተሰብ። ሴቶችና ቤተሰብ።
አቤት!
የፕሮግራሙ አዘጋጅ ከእጅ ሲገኝ እንደሚደረገው እናድርግ። ባንቺ ያምራል ቆንጂት፣ እጅሽ ከምን?
እሺ፣ የሴቶችን ግርዛት ፈጽሞ ያለመቀበል ዓለም አቀፍ ቀን ኢንተርናሽናል ዴይ ኦፍ ዚሮ ቶለራንስ ፎር ኤፍጂኤም ይባላል በእንግሊዝኛው። ዓመታዊው ቀን በቅርቡ ታስቦ ውሏል። በዓለም አቀፍ ደረጃ እየታሰበም ነው። በኢትዮጵያ መታሰቢያው ቤንሻንጉል ጉሙዝ ውስጥ ትናንትናና ከትናንት ወዲያ ሰኞ ተከብሯል። ይህን ልማድ ለማስወገድ ምን ያህል ተከናወነ የሚለውን ጥያቄ ይዤ ከኢትዮጵያ የሴቶችና ሕጻናት ሚኒስቴር የሕጻናት ጤና ዲሬክተር የሆኑትን አቶ ስለሺ ታደሰን በጊዜው አነጋግሬያቸው ነበር።
እንግዲህ የሴት ልጅ ግርዛትን ፍጹም ያለመታገስ ቀን ከ2003 ጀምሮ በብዙ ሀገራት ላይ እየተከበረ ይገኛል። በተለይ በዚህ በአፍሪካ ኢትዮጵያ እንደውም መነሻው፣ ምክንያቱም አፍሪካ ህብረት ላይ ነው ይህም የተወሰነው እና የዘንድሮ እንግዲህ በተለይ ቅንጅታዊ ስራዎችን ማጠናከር በሚለው ላይ ነው። ስለዚህ በሀገራችን በሚከበር ላይ ቅንጅታዊ ስራዎቻችንን በማጠናከር በ2017 ዓ.ም የሴት ልጅ ግርዛት እንደሆነ ማስቆም የገባነውን ቃል ኪዳን እናካካል በሚል ነው። ደስ የተደረገው ምንድን ነው? በ2017 ወይም በ2025 የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቆም ሀገራዊ ቃል ኪዳን ተገብቷል። ይህን ቃል ኪዳን እንግዲህ ለማሳካት 4 ነገሮች ተቀምጠዋል። ቅንጅታዊ ስራ የማጠናከር፣ የመረጃ ስራዎቻችንን የማጠናከር፣ የህግ አፈጻጸምን የማጎልበትና ማስተግበር፣ ያሉትን የበጀት ምንጮችን የማሳደግ በሚል ነው። ይህንን ሊያስተባብሩ የሚችሉ ሀገር አቀፍ ጥምረት አለ። የዓለም አቀፍ ድርጅቶችን እንደዚሁም መንግስታዊና መንግስታዊ ያልሆኑ ድርጅቶችን ያካተተ ጥምረት ስራዎችን እያከናወነ ነው። ስራዎች ውስጥ ምን ላይ ናቸው የሚለውን የሚመለከትና ዋና ዋና ሴክተር መስሪያ ቤቶችን በዚህ ሂደት ላይ ሚና የሚኖራቸው ሪፖርት የሚያቀርቡበት መድረክ ቤንሻንጉል ጉሙዝ ከዚህ መድረክ ላይ ያለ እድሜ ጋብቻና ግርዛትን ለመብት ለማድረግ ፍኖተ ካርታ ተዘጋጅቷል። ረቂቅ ማን ምን ይሰራል፣ በምንድን በምን ኮስት በምን ወጪ ማን ያከናውነዋል የሚለውን የሚያሳይ ፍኖተ ካርታ ረቂቅ ውይይት ይካሄድበታል።
ይህንን ጎጂ ልማድ ለማቆም የሚደረገው ትግል በአሁኑ ጊዜ ምን ደረጃ ላይ ነው ያለው? ችግሩ ምን ያህል ተቀርፏል? አቶ ስለሺ
እንግዲህ በተለይ የሴት ልጅ ግርዛት አሁን ምንድን ነው እንደነዚህ አይነት መረጃዎችን እንትን ለማድረግ ስልጣንና ኃላፊነት ከተሰጠው ዲቼስ ወይም ደግሞ የስምህዝ ጥናት አለ። ይህ ዓለም አቀፍ ስታንዳርድ እየጠበቀ ነው የሚካሄደው፣ በሁሉም ሀገር የሚካሄድ ነው እና በኢትዮጵያም በየ5 ዓመቱ ይካሄዳል። ማዕከላዊ ስታስቲክስ ነው የሚያስተባብረው። በዚህ ስታንዳርድ መሰረት በተለይ በዘንድሮ የ2016 የስምህዝ ላይ ለመጀመሪያ ጊዜ ጥናቱ ውስጥ ሙሉ አመላካቾቹ እንዲገቡና እንዲቀኑ ተደርጓል። ስለዚህ ግርዛትን በተከታታይ ጊዜ ሲቀና ነበረ።
እሺ።
እና የዛ ውጤቶችን ብንመለከት ያው በተለይ ይሄ ጥናት ከ15 እስከ 49 ያሉትን ይመለከታል። በዚህ መሰረት በ2005 ያሉትን እንደገና አሁን ደግሞ የ2016 ሪፖርቶችን መመልከት እንችላለን። በ2000 ላይ የነበረው 80% ነበረ።
80%
ከ15-49 ባሉት በመቶ ከ15-49 ባሉት እድሜ ላይ ነው። ከዛ ወደ 74 እና አሁን ወደ 66 ልናጣየው። ነገር ግን ይህንን ዳታ በእድሜ ከፋፍሎም ያስቀምጠዋል። ከ5-19 እና ከ0-14 ክልል ባሉት ላይ ያሉትን እንደቀመጠ የሚያሳይ ነው። ከ15-19 ወደ 47% ሲያሳይ ከ0-14 እድሜ ባሉት ላይ ደግሞ ወደ 16% ነው የወረደው። ስለዚህ ያሉትን ዳታዎች መረጃዎች በዚህ ልንመለከት እንችላለን።
ስለዚህ ችግሩ እየቀነሰ እየተቀረፈ ነው የሄደው።
በተለይ እነዚህ የታችኞቹ የእድሜ ክልሎች ላይ ያሉትን ምክንያቱም ያኛው ጥናቱ ከ15-19 ስለሆነ ያው በፊትም የተደረገ ፕራክቲሱ በነበረበት ግንዛቤ አነስተኛ በነበረበት ያው የተካሄዱትን ያሳያል። ነገር ግን አሁን እድሜያቸው አነስተኛ በሆኑት ላይ ቅድም ባልኩት ዳታ በሚያሳየው ላይ እየቀነሰ እንደሚያሳይ ነው የሚያሳየው።
ስለዚህ ወላጆች ይህንን ግርዛቱን በሴቶች ልጆቻቸው ላይ ያለመፈጸም ዝንባሌው እያደገ መጥቷል ማለት ነው።
ያስኬዳል። ምክንያቱም አሁን ለምሳሌ ያህል ከእንትኑ ላይ 79%ዎቹ አሁን መቀጠል አለበት የለበትም የሚል ጥያቄ አለ። እንደ አንድ ጥያቄ እዚያ ላይ 79% መቀጠል የለበትም የሚሉ አለ ሴቶች፣ 87%ዎቹ እንደዚህም ተመሳሳይ መቀጠል እንደሌለበት እና ራሱ መቀጠል የለበትም የሚለው ነገር ቁጥሩ የግንዛቤው ሊያመላክት የሚችል ነው።
ይህንን ስር የሰደደ የነበረ ጎጂ ልማድ ለማስወገድ እንግዲህ ያው ህብረተሰቡን፣ ቤተሰቦችን፣ የሃይማኖት አባቶችን፣ ትምህርት ቤቶችን ወዘተ በማሳተፍ መከናወን ያለበት እንደመሆኑ ይህንን በማድረግ ረገድ ያሉ እንቅፋቶች ይኖራሉ።
ትክክል። አሁን ይህ ቅንጅታዊ አሰራር የተባለው ነገር ምክንያቱም ይሄ አሁን የሁሉም ግንዛቤ ሁሉም ደግሞ ድርጊትን አለመፈጸም ቁርጠኝነት የሚጠይቅ ነው። ይህንንም ለማድረግ እንግዲህ ቅድም ያልኩት ጥምረቶች የደረጃው በየክልልም በየመዋቅሩ እንዲቋቋሙ የሃይማኖት አባቶችን የሚያካተት አሁን ለምሳሌ ኢትዮጵያ ውስጥ የሃይማኖት ተቋማት ጥምረት አላቸው። ራሳቸው የተገባውን ያለ ግንዛቤና ግዛትን ለማስቆም ያቋቋሙት ጥምረት አለ
በየክልሉ ነው።
ሌሎችንም ያካተተ የራሳቸው የሃይማኖት ተቋማት እዛም በራሳቸው ህግ የሚንቀሳቀሱበት አለ። ከእኛም ጋር አብረው ይሰራሉ። እነዚህ እንግዲህ በሁሉም ደረጃ ትክክል ነው። ትምህርት ቤቶችም፣ ማህበረሰቡም የሁሉም ርብርብ የሚጠይቅ ነው። በእርግጥ ይህንን እንትን ለማድረግ ራሱም አሁንም ችግሮች አሉ። ሁሉ ነገር ተቀርፏል፣ ተለውጧል ማለት አንችልም። እንግዲህ አሁን ከዚህ ከቅንጅታዊ ስራዎቹ ጋር በሚገባ መሆን ባለበት የበጀት ውስንነቶች፣ የአቅም ጉዳዮች እነዚህ አሉ እንደ ተግዳሮት የሚታዩ እና ስለዚህ ይህንን ለማድረግ እንግዲህ ተከታታይ ከሃይማኖት ተቋማት ጋር፣ በማህበረሰብ አደረጃጀቶች ጋር የህግ የማስፈጸሚያ አቅም የማጠናከር መረጃ መሰረት ያደረጉ ደግሞ ስራዎችን የመስራት የሚጠይቁ ናቸው።
አቶ ስለሺ ታደሰ ለሰጡኝ ማብራሪያ አመሰግናለሁ።
እኔም በጣም አመሰግናለሁ።
ቆንጅት እንግዳሽንም አንቺንም እናመሰግናለን። አስፈላጊ የሆነ ምናልባትም መነጋገር የሚጠይቅ ርዕስ ላይ ነው የሰራሽው። አድማጮችሽ ተከታዩን የሚጠብቁ ይመስለኛል።
እናቀርባለን።
ይሄ ታዲያ ለስርጭታችን መገባደጃ የቀሩት ጥቂት ደቂቃዎች ናቸው። ብዙ ዜና፣ ወቅታዊ ጉዳዮች አውርተን ምናልባትም በወሬ ያደከምናቸው ባንል እንኳን የቀረችው ደቂቃ ትንሽ ፈታ ዘና ቢሉባት ምን ይመስልሻል አድማጮች?
ጥሩ ሀሳብ ነው። የመረጥከው ዜማም ያለ ይመስላል።
ተመርጧል። ቆንጅት፣ ቦታው ላይ ማቅረብ አልቻልንም፣ ፕሮግራማችን ተጨናንቆ። ታዲያ ሳንሻማ ጊዜ ሚካኤል በላይነህ ነው ተከታዩን የሚጫወትልን። ሚካኤል በላይን አይደለም የተጫወተው። አሁን ብራናይ ነው የሚመጣው። ቆንጅት ከሙዚቃው አውቀዋለሁኝ። ቴዲ አፍሮ ነው
ብራናይ ነው
ብራናይ ብሎች በዚሁ ብንወጣ ጥሩ ይመስላል። የቀረችውን አንድ ደቂቃ የጋበዝነው ሙዚቃ ለመጋበዝ ነገ እንገናኝ። ያስተናገድናቸው አሉላ ከበደና
ቆንጅት ታዬ ነን። በእኛ በኩል ደህና አደሩ። የትግርኛ ቋንቋ ስርጭት ድረስ ቴዎድሮስ ካሳሁን ሳይሆን አስቴር አወቀ ትሸኘናለች። ደህና አደሩ። Hey!